ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The stakes in this election have never been higher. And the rhetoric we're hearing on the other side.
በዚህ ምርጫ ወቅት የታዩ ስጋቶች ከመቼውም በበለጠ የናሩ ናቸው።
I'm a unifier. I know people are going to find that a little bit hard to believe, but believe me, I am a unifier. Once we get all
እኔ አንድነትን ለማምጣት የምችል ነኝ። ሰዎች ይህን ለማመን ትንሽ እንደሚያስቸግራቸው አውቃለሁ። ነገር ግን እመኑኝ፣ እኔ ህዝባችንን አንድ ማድረግ የምችል ሰው ነኝ።
በትላንቱ ወሳኝነት አለው በተባለው የዩናይትድ ስቴትስ ቅድመ ምርጫ የበርካታ ክፍለ ግዛቶችን መራጮች ድምፅ ያሸነፉት ሂለሪ ክሊንተን እና ዶናልድ ትራምፕ ለደጋፊዎቻቸው ካደረጓቸው ንግግሮች የተወሰደ ነው የሰማችሁት። በዕለቱ አብይ ርዕስ እንመጣበታለን።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ አሁን 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ ረቡዕ የካቲት 23 ቀን 2008 ዓ.ም ነው። ፕሮግራሙን ንጉሡ ታምር ይመራል። የምናስተናግዳችሁ ደግሞ ሰለሞን ክፍሌና
አዲሱ አበበ ነን። ዛሬ የአድዋ ድል 120ኛ ዓመት ነው። መልካም በዓል እንዲሆን እንመኛለን። ፕሮግራሙን ወደ ኋላ ላይ ያለን መደበኛ ቅንብሮችም በዛሬው ዕለት የሚቀርቡት ማለት ነው ተዘጋጅተዋል። አሁን ዜና። አቶ በከር ሻሌ የኦህዴድ ጽህፈት ቤት ኃላፊ ሆነው ተሾሙ። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ፖሊት ቢሮ ከወራት ወዲህ በኦሮሚያ ክልል ከተከሰተው የድምፅ የጸጥታ መደፍረስ ጋር በተያያዘ ሁለት የኦህዴድ ከፍተኛ አመራሮች ከስልጣናቸው እንዲነሱ ወስኗል። ከስልጣን እንዲነሱ የተደረጉት የኦህዴድ ስራ አስፈጻሚና የኦህዴድ ጽህፈት ቤት ኃላፊ አቶ ዳባ ደበሌና የኦህዴድ ስራ አስፈጻሚና የኦሮሚያ ክልል አስተዳደር እና ጸጥታ ጉዳዮች ቢሮ ኃላፊ አቶ ሰሎሞን ኩቹ ናቸው። የኦህዴድ ፖሊት ቢሮ ባለፈው ሳምንት መጨረሻ በኦሮሚያ ክልል እየተነሳና ዳግም እያገረሸ የሚገኘውን የጸጥታ ሁኔታ ገምግሟል። በዚህም ግምገማ መሰረት በአቶ ሰሎሞን የተያዙት መዋቅሮች ብዙ ቢጠበቅባቸውም ችግሩን ለመፍታት ያበረከቱት አስተዋጽኦ ግን ዝቅተኛ ነው የሚል ድምዳሜ ላይ ደርሷል። እናም ኃላፊዎቹ እንዲነሱ መወሰኑን ምንጮች አመልክተዋል። በመጽሔቱ ዘገባ እናክልበታለን።
የምስራቅ አፍሪቃ ማህበረሰብ መሪዎች ጉባኤ ዛሬ ረቡዕ አሩሻ ታንዛኒያ ውስጥ ተጀምሯል። ዋና ጽህፈት ቤቱ አሩሻ የሆነው የማኅበረሰቡ አባል አገሮች ቡሩንዲ፣ ሩዋንዳ፣ ታንዛኒያ፣ ኬንያና ዩጋንዳ ሲሆኑ በፕሬዚደንት ዮዌሪ ሙሴቬኒ መሪነት የቡሩንዲን የሰላም ድርድር ሲሸመግሉ መቆየታቸው ይታወሳል። ሆኖም ውይይቱ እስካሁን ውጤት እንዳላመጣ ነው የተገለጸው። በዛሬው የአሩሻ ውይይት ዋና ጥያቄ ሆኖ የተነሳው የቡሩንዲው ፕሬዚደንት ፒየር ኩሩንዚዛ ይካፈላሉ ወይ የሚለው ሲሆን ውጭ ጉዳይ ሚኒስትሩ አሌን ኒያሚትዌ ለቪኦኤ እንደገለጹት ከሆነ አገራቸው የምትወከለው በተቀዳሚ ምክትል ፕሬዚደንቱ ነው። ፕሬዚደንት ኩሩንዚዛን በተሟላ መልኩ የሚወክሉ ባለሥልጣን እንደሚኖሩ እምነቴ ነው። ማረጋገጥ የምችለው ግን ጉባኤው ላይ የሚገኙት ምክትል ፕሬዚደንቱ መሆናቸውን ነው ብለዋል። የቡሩንዲ መንግሥት ባለፈው ሳምንት ለዚህ ድርድር መሳካት ከደቡብ አፍሪቃ የሚመጣ ማንኛውንም እርዳታና እገዛ በደስታ እንቀበላለን ማለቱ ይታወሳል። የቡሩንዲ ውጭ ጉዳይ ሚኒስትር አለን ኒያሚትዌ በሰጡት ቃልም ደቡብ አፍሪካ በ1990ዎቹ መጨረሻና በ2000ዎቹ መጀመሪያ ገደማ ለቡሩንዲ የሰላም ድርድር መቃናት ወሳኝ ሚና ተጫውታለች ብለዋል።
የኬንያው ፕሬዚዳንት ሁሩ ኬንያታ 10,000 ተጨማሪ የፖሊስ ኃይል ምልመላ እንዲደረግ ውሳኔ አሳለፉ። ፕሬዚዳንቱ ይህንን የተናገሩት በትናንትናው ዕለት ከ1,900 በላይ የሚሆኑ አዳዲስ የፖሊስ አባላትን ከምባካሲ ባስመረቁበት ወቅት ነው። ኬንያ አብዛኛውን ጊዜ በተለይም በአሸባሪው ቡድን አልሻባብ ጥቃት የሚሰነዘርባት መሆኑን አስታውሰው ኬንያውያንን ከጽንፈኞችና ከተለያዩ ወንጀለኞች ለመጠበቅ የአገሪቱን የፖሊስ ኃይል ቁጥር ከፍ ለማድረግ የመንግስታቸው ዓላማ መሆኑንም ይፋ አድርገዋል። በዚህ ዜና ላይ ዳዊት ገልሞ የላከልን ዘገባ አለ፣ ቆየት ብሎ ይቀርባል።
ማላዊ ውስጥ የሚገኝ አንድ የወሮ በሎች ቡድን ለጥንቆላ ወይም ለአስማት የሚሆን አጥንት ያላቸው ናቸው ያላቸውን 7 ሰዎች አቃጥሎ መግደሉን የደቡባዊ ማላዊ ፖሊሶች አስታወቁ። የሳንጄ ፖሊስ አዛዥ ከርቢ ኮንጋ ዛሬ ረቡዕ ለጋዜጠኞች እንዳስረዱት ከሆነ የወሮ በሎቹ ቡድን ሰዎቹን ከቦ ሲያበቃ ነው በእሳት ያጋያቸው። ፖሊስ ምርመራውን ቀጥሏል። የተገኘ ፍንጭ ግን የለም። የፖሊስ ክፍሉ ቃል አቀባይ ሰዎቹ ክፉኛ ስለተቃጠሉ ማንነታቸውን እንኳ ለመለየት አልተቻለም ነው ያለው። ማላዊ ውስጥ የሰዎችን አጽም ለንግድ መዋል ሕገ ወጥ ነው። ይሁንና ይህ ንግድ በሰባት የአፍሪካ አገሮች አዋጭ የጥቁር ገበያ መናገጃ ሆኖ ቆይቷል።
አድማጮች፣ ዜናው የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ሪፐብሊካኑ ቢሊየነር ዶናልድ ትራምፕ እና ዲሞክራቷ ሂለሪ ክሊንተን ትናንት ከአስር በላይ በሚሆኑ የዩናይትድ ስቴትስ ቁልፍ ክፍለ ግዛቶች በተካሄዱ ወሳኝ ቅድመ ምርጫዎች አሸንፈዋል። ውጤቱ ሁለቱ ተፎካካሪዎች ለፕሬዝዳንትነት በእጩነት ከየፓርቲያቸው ለሚቀርብ የሚያስችላቸውን የየፓርቲውን እውቅና ለማግኘት ከፍተኛ ጠቀሜታ አለው ተብሏል። በሁለተኛው አጋማሽ በሚቀርበው ዲሞክራሲ በተግባር ላይ በስፋት እንሄድበታለን።
የዩናይትድ ስቴትስ የጠቅላይ ፍርድ ቤት ግዙፉን የአፕል ኩባንያ በሳን በርናርዲኖ ለደረሰው የአሸባሪዎች ጥቃት ምርመራ ትብብር እንዲያደርግ ጠይቋል። የአሸባሪዎቹን የስልክ ምልልስ የአፕል ኩባንያ ባለው የቴክኖሎጂ ብቃት በማውጣት ኤፍቢአይ በሚያደርገው ምርመራ ላይ እንዲተባበር የጠቅላይ አቃቤ ሕግ ባቀረበው ጥያቄ ዙሪያ በኮንግሬስ ፊት በትላንትናው ዕለት በየበኩላቸው ጉዳያቸውን አስረድተዋል። የዩናይትድ ስቴትስ የወንጀል ምርመራ አሸባሪው ሰይድ ሪዝዋን ፋሩክ በአይፎን ያደረገውን የስልክ ምልልስ ለመስማት የአፕልን አዲስ ቴክኖሎጂ መጠቀም እንደሚፈልግም በግልጽ አስታውቋል። ባሳለፍነው የታህሳስ ወር በካሊፎርኒያ ሳን በርናርዲኖ አሸባሪው ፋሩክና ባለቤቱ 14 ሰዎችን እንደገደሉና ሌሎች 22 ሰዎችን እንዳቆሰሉ ይታወሳል። በዚህም ላይ ወደ ኋላ ዘገባ ይኖረናል።
የአውሮፓ ህብረት በፍልሰተኞች ምክንያት በተፈጠረ ቀውስ ውስጥ ለምትገኘው ግሪክና ለሌሎችም አባል አገሮች የ760 ሚሊዮን ዶላር የአስቸኳይ ጊዜ እርዳታ መስጠቱ ተገለጠ። የአውሮፓ ኮሚሽነር የሰብአዊ እርዳታና ቀውስ አስወጋጅ አስተዳደር ክርስቶስ ስታይሊያንዴስ ዛሬ ረቡዕ በተናገሩት ቃል ከተፈቀደው ገንዘብ ውስጥ 325 ሚሊዮኑ አሁኑኑ፣ የተቀረው ደግሞ በቀጣዮቹ ሁለት ዓመታት ውስጥ እንደሚከፈል አስታውቀዋል።
ትሩ ዲስ ኒው ኢንስትሩመንት ዲ ኮሚሽን ዊል ፕሮቫይድ 700 ሚሊዮን ዩሮስ ኦቨር ዲ ኔክስት 3 ይርስ።
በዚህ አዲስ አሰራር ኮሚሽኑ በቀጣዮቹ ሦስት ዓመታት ውስጥ 700 ሚሊዮን ዩሮ ይሰጣል። ለዚህ ዓመት ግን ለአውሮፓ ምክር ቤት ሐሳብ እናቀርብና መነሻው 300 ሚሊዮን ዩሮ ሲሆን የተወሰነ በጀት እንዲመደብ፣ ከዚያ በዓመቱ 200 ሚሊዮን ዩሮስ፣ ቀጥሎ ደግሞ ሌላ 200 ሚሊዮን ዩሮስ ይከፈላል ማለት ነው።
ይህ እርዳታ ቀደም ሲል ከተሰጠው ተጨማሪ እንደሆነም ተገልጧል። አጠቃላይ እርዳታ ግን የአውሮፓ ምክር ቤትን እውቅና እንደሚፈልግም ተገልጧል። በትናንት ዕለት አውሮፓ በራሷ የሰብአዊ ቀውስ ቀጣና እንድትሆን ምክንያት ሆናለች ሲል የተባበሩት መንግስታት ማስታወቁ አይዘነጋም። ድርጅቱ ይህን ይፋ ያደረገው የአውሮፓ መንግስታት በድንበሮቻቸው ላይ ገደብ በማድረግና ፍልሰተኞች ወደ አውሮፓ መጉረፋቸው በቀጠለበት በአሁኑ ወቅት በጋራ ለመስራት ባለመተባበራቸው መሆኑም ታውቋል። የድርጅቱ የስደተኞች መስሪያ ቤት ቃል አቀባይ ኤድሪያን ኤድዋርድስ በተናገሩት ቃል በዚህ ዓመት ብቻ ከ130 ሺህ በላይ ህዝብ የሜዲትሬኒያን ባህርን እንዳቋረጠ፣ ብዙዎቹም ግሪክ እንደገቡ ተናግረዋል። ይህ በሁለት ወር ጊዜ የፈለሰው ህዝብ ቁጥር ባለፈው ዓመት በስድስት ወራት ውስጥ የተከሰተ እንደነበረም ተመልክቷል። ግሪክ ውስጥ ወደ 24 ሺህ ፍልሰተኞችና ስደተኞች ያለመጠለያ ይገኛሉ። ወደ 8500ዎቹ ደግሞ ከመቄዶንያ ድንበር ቀጥሎ ባለው ስፍራ ላይ መሆናቸው ታውቋል።
የዩናይትድ ስቴትስ ልዩ ኦፕሬሽን ኃይሎች ኢራቅ ውስጥ ራሱን የእስላማዊ መንግሥት ብሎ የሚጠራው አማጺ ቡድን አባል መሆኑ የሚጠረጠር ተንቀሳቃሽ በቁጥጥር ስር መዋላቸውን የመከላከያ ባለሥልጣናት አስታውቀዋል። ባለሥልጣናቱ እንደገለጹት ከሆነ አሜሪካውያኑ ታሳሪውን እየመረመሩ ሲሆን ምርመራው እንዳለቀ በቀጣዮቹ ቀናት ወደ ኢራቅ ባለሥልጣናት ይተላለፋል። ተጠርጣሪው በቁጥጥር ስር የዋለው ከፍተኛ የእስላማዊውን አባላት ለማደን ወደ ኢራቅና ሶሪያ በሄዱ የዩናይትድ ስቴትስ ልዩ ኃይሎች መሆኑ ታውቋል።
በመጨረሻም ስድስቱ የፋርስ ባህረ ሰላጤ አገሮች ተራድኦ ምክር ቤት በዛሬው ስብሰባው የሊባኖስን ነውጠኛ ቡድን ሄዝቦላህን ሽብርተኛ ድርጅት ብሎ ፈረጀ። የምክር ቤቱ ዋና ጸሐፊ አብዱላጢፍ አልዛህያኒ እንዳስረዱት ከዚህ ውሳኔ ላይ የተደረሰው ሄዝቦላ በፋርስ ባህረ ሰላጤ አገሮች ውስጥ ወጣቶችን ለሽብር ስራ እንደሚመለምል ስለተደረሰበት ነው። ቡድኑ ከዚህም ሌላ ጦር መሳሪያ በድብቅ ወደ አገር ያስገባል፣ አመፅንና ህገወጥ ተግባራትን ያደፋፍራል ተብሎ ተከሷል። ዋና ጻፊው አክለው ሄዝቦላ በኢራቅ በሶሪያና በየመን የሚፈጽማቸው ተግባራት የነዚህን አገሮች ባህላዊም ሆነ ሞራላዊ እሴቶች የማይመጥን ከመሆኑም በላይ በአረብ አገሮች ብሔራዊ ደህንነት ላይም ስጋት ደቅኗል ብለዋል። የፋርስ ባህረ ሰላጤ አገሮች ሳውዲ አረቢያ፣ ኩዌት፣ ቃታር፣ ባህሬን፣ ኦማንና የተባበረው አረብ ኤሚሬቶች መሆናቸው ይታወቃል። ዜናው አበቃ።
ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ ሁለት የኦሮሚያ ክልል ከፍተኛ ባለሥልጣናት ከኃላፊነታቸው እንዲነሱ መወሰኑን አንድ በሀገር ውስጥ የሚታተም ጋዜጣ አስነብቧል። ሪፖርተር ጋዜጣ በዛሬው እትሙ እንዳለው ከኃላፊነት የተነሱት የኦህዴድ አስፈጻሚ ኮሚቴ አባልና የኦሮሚያ ገዢ ፓርቲ የሆነው የኦሮሞ ጽሕፈት ቤት ኃላፊ አቶ ዳባ ደበሌና የክልሉ አስተዳደርና ጸጥታ ጉዳዮች ቢሮ ኃላፊ አቶ ሰለሞን ኩቹ ናቸው። እስክንድር ፍሬው ተከታዩን ልኳል።
የጋዜጣው ዘገባ ከተረጋገጠ ይህ ከፍተኛ ሹምሽርና የስልጣን ሽግሽግ ይሆናል። የኦሮሚያ ክልል ፕሬዝዳንትና የኦህዴድ ሊቀመንበር ከነበሩት አለማየሁ አቶምሳ ሞት ወዲህ የተካሄደ የኦሮሚያ ክልል ገዢ ፓርቲ የሆነውን ኦህዴድን የዕለት ተዕለት እንቅስቃሴ የሚመራው ጽሕፈት ቤት ኃላፊ የሆኑት አቶ ዳባ ደበሌ ከክልሉ ቁንጮ ባለስልጣናት አንዱ ናቸው። ከ36ቱ የኢህአዴግ ስራ አስፈጻሚ ኮሚቴ አባላት አንዱ በመሆንም እያገለገሉ ይገኛሉ። እንደ ዘገባው ከሆነ ግን አቶ ዳባ ከዚህ ኃላፊነታቸው እንዲነሱ ተወስኗል። የክልሉ የአስተዳደርና የጸጥታ ጉዳዮች ቢሮ ኃላፊ የሆኑት አቶ ሰለሞን ኩቹ እንደዚሁ ከኃላፊነታቸው እንዲነሱ ተወስኗል። የኦህዴድ ፖሊት ቢሮ ባለፈው ሳምንት መጨረሻ ባካሄደው ስብሰባ በኦሮሚያ ክልል የጸጥታ ሁኔታ ላይ መምከሩ፣ ውሳኔው የተላለፈውም በዚሁ ስብሰባ ላይ መሆኑ ተጠቅሷል። እንደ ዘገባው የኢህአዴግ ስራ አስፈጻሚ ኮሚቴ አባልና የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ በክር ሻሌ በአቶ ዳባ ምትክ የኦህዴድ ጽሕፈት ቤት ኃላፊ ሆነው እንዲሰሩ ተወስኗል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የህዝብ አደረጃጀት አማካሪ አቶ በዙ ዋቅ ቤካ ደግሞ የኦሮሚያ የአስተዳደርና ጸጥታ ጉዳዮች ቢሮ ኃላፊ ሆነው እንዲሾሙ ውሳኔ ተላልፏል። ዘገባው ምንጮችን ጠቅሶ እንዳብራራው የክልሉ ባለስልጣናት ከኃላፊነት እንዲነሱ የተወሰነው በቅርቡ የተካሄደውን የተቃውሞ እንቅስቃሴና የጸጥታ መደፍረስ መቆጣጠር ባለመቻላቸው ነው። የኦሮሚያ ክልል ወቅታዊ ሁኔታ መነሻ የመልካም አስተዳደር ችግር መሆኑን የፌዴራል መንግስቱና የኦህዴድ ባለስልጣናት ተናግረዋል። በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የኦህዴድ ምክትል ሊቀመንበር ወይዘሮ አስቴር ማሞ ይሄንኑ ነበር ያብራሩት።
የኦሮሚያ የወቅቱ ሁኔታ ባለፉት ወራቶች ውስጥ በተለያዩ ምክንያቶች በክልሉ ውስጥ በተለይ ደግሞ በዋናነት በመልካም አስተዳደር ችግር ምክንያት በክልሉ ውስጥ በተለያዩ አካባቢዎች ብጥብጥና ሁከት የነበረበት ሁኔታ ነው የገመገምነው። ስለዚህ የብጥብጥና ሁከቱ ዋናው መንስኤ የመልካም አስተዳደር ችግር እንደሆነ በግምገማችን ለይተናል።
ከዚሁ ከመልካም አስተዳደር ችግር ጋር በተያያዘ ተጠያቂ በሚሆኑ ባለስልጣናትና የስራ ኃላፊዎች ላይ እርምጃ እንደሚወሰድም ተገልጾ ነበር። የኦሮሚያ ክልላዊ መንግስት ከሳምንታት በፊት ከከፍተኛ አመራሩ ጋር ባደረገው ውይይት ላይ የተገኙት የክልሉ ምክትል ፕሬዝዳንት አቶ እሸቱ ደሴ ይህንኑ ነበር ያስረዱት።
እንደየምክንያቶቹ ደግሞ እርምጃዎቹ የሚወሰዱ ይሆናል። አቅም ችግር ካለ፣ የሙያዊ ችግር ካለ ይህን የአቅምና የሙያ ብቃት የማሟላት ስራ ይሰራል ማለት ነው። እርምጃው ይሄ ነው የሚሆነው። ኢሚዲየትሊ ወደ ስራ ይገባል።
ከኃላፊነት እንደሚነሱ የተገለጸው ሁለት ከፍተኛ ባለስልጣናት ጥፋት ከዚሁ ከመልካም አስተዳደር ችግር ጋር ስለመያያዙ በዘገባው አልተመለከተም። በክልሉ ከተካሄደው የተቃውሞ እንቅስቃሴ አንጻር ያልተወጡት ኃላፊነት ምን እንደሆነም በግልጽ አልተብራራም። ጉዳዩ የሚመለከታቸውን የኦህዴድ ባለስልጣናት በስልክ ለማግኘት ያደረግኩት ጥረትም አልተሳካም። መንግስት በኦሮሚያ ክልል ለተነሳው የተቃውሞ እንቅስቃሴ ተጠያቂ ሲያደርግ የቆየው በክልሉ የሚንቀሳቀሰውን የኦሮሞ ፌዴራሊስት ኮንግረስና ጸረ ሰላም ያላቸውን በውጭ የሚገኙ የፖለቲካ ኃይሎች ነው። የሹምሽሩ ውሳኔ ይፋ ከተደረገና ተጨማሪ ማብራሪያ ከተገኘ ከሌላ ዘገባ ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሁለተኛው የዕለቱ አብይ ርዕስ ይከተላል። በኦሮሚያ የተለያዩ አካባቢዎች የተጀመረው ተቃውሞ አሁንም በተለያየ መልኩ መቀጠሉን ምንጮች ለአፋን ኦሮሞ ዝግጅት ክፍል ገልጸዋል። በሆሮ ጉድሩ ወለጋ ዞን በጉድሩ ሰሞኑን ሁለት ሰዎች በጥይት መገደላቸውንና ሌሎች ሁለት በሳንጃ ተወግተው መቁሰላቸውን እንዲሁም ድብደባ መፈጸሙን ምንጮቹ ገልጸዋል። የአካባቢው ደህንነት ባለሥልጣን ግን ሁኔታውን አስተባብለዋል። የነሞ ዳንዲንና ጃለን የገመዳ ዘገባ ጽዮን ግርማ ታቀርባለች።
ሁለት ሰዎች በጥይት መሞታቸውን የሚለው ሁለት በጥይት መታታቸውን በሚል እንዲስተካከል እንጠይቃለን። ሰሞኑን በሆሮ ጉድሩ ወለጋ የጉድሩ ወረዳ ሐሙስ ዕለት ተማሪዎችና የአካባቢው ነዋሪዎች በጋራ ሆነው ሰልፍ በመውጣት ማስተር ፕላኑ በግልጽ ይሰረዝ፣ በአቶ በቀለ ገርባና አቶ ደጀኔ ጣፋን ጨምሮ የታሰሩ ሰዎች ይፈቱ፣ የሽግግር መንግስት ይቋቋምልን የሚሉ ጥያቄዎችን ይዘው ሰልፍ መውጣታቸውን ለአሜሪካ ድምጽ አስተያየታቸውን የሰጡ ስማቸውን መግለጽ ያልፈለጉ ግለሰብ ይናገራሉ። እንደ ግለሰቡ ገለጻ ነዋሪዎችና ተማሪዎች በጋራ በመሆን ተቃውሟቸውን እያሰሙ ወደ ወታደር ካምፕና በአንድ የበግ እርባታ ግር ብለው በመሄድ ተቃውሟቸውን ሲያሰሙ ቆይተው እርባታ ጣቢያው በእሳት ተያይዞ ሲነድ ማየታቸውን፣ ማን እንዳቃጠለው ግን እንደማያውቁ ተናግረዋል። ነዋሪው ወደ ከብት እርባታው የተጠጋበትን ምክንያት ሲናገሩ
አና ጉድሮ ፍቃን ሲሆን በአንዲ ተነደባዙ በካ ሁለት ትወርቲ ሰንዲሩ አማሞ ሎን ትወርቲ ከማሸሰት በረቶኒ ኩሉ
በጉድሮ ወለጋ በመንግስት የሚተዳደር የበግ እርባታ አለ። ከዚህ እርባታ እየታለበ የሚወጣው ወተት የት እንደሚወሰድ አይታወቅም። በተጨማሪም በዚህ የእርባታ ጣቢያ ተቀጥረው የሚሰሩ የቀን ሰራተኞች ሲኖሩ የሚከፈላቸውም በቀን 6 ብር ብቻ ነው። በሌላ ቦታ ግን የቀን ሰራተኛ በቀን 60 ብር ይከፈለዋል።
እኚህ አስተያየት ሰጪ አያይዘው እርባታው ሲቃጠል አድማ በታኝ ፖሊስ መጥቶ ሰልፉን ከበተነ በኋላ እያንዳንዱ የህብረተሰብ ክፍል ተባብሮ እሳቱን እንዲያጠፋ ማስጠንቀቂያ እንደተነገረ እሳቱም እንደጠፋ ተናግረዋል። ሁኔታውን ታጣቂዎች መንገድ እየዘጉና እየከፈቱ እስከ ሰኞ ድረስ ሲቆጣጠሩት ቆይተው ሰኞ ዕለት ግን ባልታወቀ ምክንያት ሁለት ሰዎች በጥይት መመታታቸውንና ሁለት ሰዎች በሳንጃ መወጋታቸውን፣ ሌሎች ደግሞ በድብደባ መቁሰላቸውን ይናገራሉ። ይህን በተመለከተ ያለውን ሁኔታ እንዲያስረዱ የተጠየቁትና የአካባቢው የደህንነት ባለስልጣን የሆኑት አቶ ሀጫሉ በቶ በእርባታው ላይ ቃጠሎ መድረሱን እንጂ ስለቆሰሉም ሆነ ስለተደበደቡት ሰዎች የሚያውቁት ነገር እንደሌለ ተናግረዋል።
ንኩኒ ዋልሞቀ በተማ አጅሩ ዱካ ዮካዚያሱ ባሬ ባሬዳ በቃተ ንኩኒ ጆልን ከይለቦል ገረገራ
ሰልፍም አልነበረም፣ የተወጋም ሰው የለም። እሳቱን ያጠፋው የህብረተሰቡ ክፍል ተረባርቦ ነው። እኔም እንደ አንድ የህብረተሰቡ ክፍል አባል እሳቱን አብሬ አጥፍቻለሁ።
በሌላ በኩል ትላንት በተላለፈው ዜና ላይ በምስራቅ ወለጋ ዞን ጂማ አርጆ ወረዳ ሜታ ቀበሌ ውስጥ ባለፈው እሁድ ማታ የመንግስት መከላከያ ኃይሎች የግለሰብ ሰው ቤት ውስጥ ሰብረው ገብተው 3 ሰዎችን ገድለዋል ሲል ለደህንነቱ ሲል ስሙ እንዳይጠቀስ የጠየቀ ነዋሪ እንደ እውነት ነግሮን ዘግበን ነበር። በዚህ ጉዳይ ላይ የአርጆ ወረዳ ፖሊስ አዛዥ ኮማንደር ለሜሳ ሞንፋ ከኦሮመኛ ክፍል ባልደረባችን ጃለኔ ገመዳ ጋር ዛሬ ባደረጉት ቃለ መጠይቅ እነዚህ ግለሰቦች መሞታቸው እውነት ነው፣ እነዚህ ሰዎች በምን እንደሞቱና እንዴት እንደሞቱ ወደፊት እንደሚያጣሩ ተናግረዋል። ነገር ግን የማረጋጋት ስራ እንደሚሰሩ ጨምረው ገልጸው በዚህ ቀበሌ ሰዎች በተለያየ ጊዜ ተደራጅተው በህብረተሰቡ ንብረትና የቀበሌ አስተዳደሮች ላይ ችግር የሚፈጥሩ ሰዎች ይታያሉ፣ ህብረተሰቡን በመበጥበጥ ላይ የተሰማሩ ሰዎች ናቸው ብለዋል።
ወደ መጽሔት ትንታኔ እንሸጋገር። ኢትዮጵያንና ኤርትራን በሚያዋስነው የኢትዮጵያ ግዛት በወርቅ ለቀማ ላይ ተሰማርተው የነበሩ ወደ ኤርትራ ተጠልፈው የተወሰዱ ኢትዮጵያውያን ወደ ሀገራቸው እንደተመለሱ የኢትዮጵያ መንግሥት ማስታወቁ ይታወሳል። ወደ ሀገራቸው ከተመለሱት 32 ሰዎች አንደኛው አቶ ሀብታይ ገብረን አነጋግረናል። አቶ ሀብታይ እንዴት እንደተጠለፉና ኋላም እንዴት ወደ ሀገራቸው እንደተመለሱ በዝርዝር አብራርተዋል። የጠለፏቸውም ሰዎች የአርበኞች ግንቦት 7 እንደሆኑ አቶ ሀብታይ ጠቁመዋል። የኢትዮጵያ መንግሥት ባለሥልጣኖችንና የግንቦት 7 ተወካዮችን ስለ ጉዳዩ ለማነጋገር ሞክረን አልተሳካልንም። አቶ ሀብታይን ያነጋገረው ባልደረባችን ገብሬ ገብረ መድህን ሲሆን አዳነች ፍሳዬ ታቀርበዋለች።
ተጠልፈው ወደ ኤርትራ ተወስደው እንደነበረ የገለጹት አቶ ሀብታይ ገብረ እንዴት እንደተጠለፉና ኋላም እንዴት ወደ ሀገራቸው እንደተመለሱ ያብራራሉ።
መጀመሪያ ናብዚ ናይ ወርቂ ስራሒና ኮይና ነርና ልዕለት 27 ጥሪ ንጎ በዓል 12 ማለት እዩ።
መጀመሪያ ወደ ወርቅ ፍለጋ ስራ ነበር ይሄድ ነው። ጥር 27 ቀን ከንጋቱ 12 ሰዓት ላይ ነበር የመጡት። ከዚያም እኛ ተደናገጥንና በአራት ማዕዘናት ተኩስ ከፈቱብን። አንዳንዶቻችን ተያዝን፣ ሌሎች ደግሞ አመለጡ። ቦታው ጽርጊያ ግርማ ይባላል። ከዚያም አንድ ላይ ሰብስበው ተሻገሩ ብለው ተከዜ ወንዝ ውስጥ አስገቡን። እኛዋን አንችልምና እንዴት እንሻገራለን ብንላቸው ለምንድን ነው የማትችሉት? ግቡ ብለው በማስገደድ ይደበድቡን ገቡ። 34 ነበርን ገባን። አስገድደው የወሰዱን ሰዎች ታጣቂዎች ናቸው። የአርበኞች ግንቦት ሰባት ነን አሉ። ሆኖም ሌሎች የኤርትራ መንግሥት ሰዎችም ነበሩባቸው የሚል ግምት አለን። የወሰዱን ሰዎች አማርኛ ተናጋሪዎች ናቸው። ጥቂት ትግርኛ ተናጋሪዎችም ነበሩባቸው። ከ34ታችን አንደኛው ስለታመመ መለሱት። ሌሎች ደግሞ አባትና ልጅ ስለነበሩ 10 ቤተሰባችንን ጥለን ልንሄድ ነው ወይ ሲሉ ልጁን ወስደው አባትየውን መለሷቸውና 32ታችንን ወሰዱን።
ያኔ የተወሰድንበትን ቦታ ለይተን ባናውቀውም ራቅ ያለ ነበር ይላሉ አቶ ሀብታይ ገብረ።
ቦታ ብዙ ንሕና ይፈልጠን ርሑቅ ቦታ ወሲደ ምና ናይ ከባቢ 4 ሰዓት ዝኾኑ ሶፍና
ቦታውን ለይተን አናውቀውም፣ ግን ራቅ ያለ ቦታ ነበረ። ለአራት ሰዓታት ያህል ከተጓዝን በኋላ አንድ ስፍራ ላይ ውሃ ጠጡን። ከዚያም ለስምንት ሰዓታት ያህል ከተጓዝን በኋላ በመኪና ወደ ሰፈራቸው ወስደው እዛው አሳደሩን። በንጋታው የእነሱን አይነት አፈርማ ካኪ አልብሰው በመኪና ወደ ጉልጅ፣ ከዚያም ወደ ተሰነይ ወሰዱን። ከተሰነይ ትልቅ መስኖ ወዳለበት ሌላ ስፍራ ወሰዱ።
ትልቅ መስኖ ባለበት ቦታ ላይ አርበኞች ትልቅ የእርሻ ቦታ እንዳላቸውና በኤርትራ ምድር ያለውን ቦታ ተከራይተነው ነው እንደሚሉ አቶ ሀብታይ ገልጸው፣ እኛ ግን የማን እንደሆነ አናውቅም ብለዋል። እዛ ምን ይሰሩ እንደነበርም ገልጸዋል።
አዎ ብዙ ስራይ ነይሩ፣ በርበረ ምልቃም ነይሩ፣ ባሚያ ምራይ ነይሩ፣ ምዕፃን ነይሩ።
እዚያ ብዙ ስራ ነበር የነበረው፣ በርበሬና የባሚያ ተክል መልቀም፣ ጤፍ ማጨድ፣ በቆሎ መላጥና በእጅ መፈልፈል የመሳሰሉትን ስራዎች ካለ እረፍት እንሰራ ነበር። ወደዚህ እስከተመለስንበት ጊዜ ድረስ
ለውትድርና ሊያሰለጥኗቸው አልሞከሩም ወይ ለሚለው ጥያቄ አቶ ሀብታይ ገብረ አሁን ይጠቃቅሱ ነበር ብለዋል።
ታድሙን ገለን ተሞክርኩም አዚያ አትቀኒሁም ይዘብቶ ወስዲሁም ብና ነረም።
ለማምለጥ ከሞከራችሁ እዚችው ትቆያላችሁ፣ ጠባይ ካሳምራችሁ ግን በአጭር ጊዜ ውስጥ ወታደራዊ ስልጠና ታድርጋላችሁ ይሉን ነበር።
አቶ ሀብታይ ገብረ በመጨረሻ መቼና እንዴት ወደ ሀገራቸው እንደተመለሱ አብራርተዋል።
ክንመለስ ከለና ብዕለት 19 እዩ ነይሩ። ምንም ሃበና ኢንፎርሜሽን ኣይነበረን። ኣብ ስራሕ ውዒልና እስከ
የተመለስነው የካቲት 19 ቀን ነው። ከቀኑ 7 ሰዓት ድረስ ስራ ውለን ከዚያም ምሳ በልተን አረፍ እንዳልን ምንም አይነት መረጃ ሳይሰጡን መኪና ላይ ተሳፈሩ አሉን። እኛም ግራ ገብቶን የት ነው የምንሄደው በሚል ጭንቀት ውስጥ ገብተን ነበር። ጉልጅ አካባቢ ስንደርስ ግን በሌላ መኪና አሳፈሩን። ከዛም ገጠር አካባቢ እንደደረስን የኤርትራ ኃላፊዎችና የአርበኛ ኃላፊ ተረከቡን። የኤርትራ ኃላፊ መጀመሪያ ከመኪና እንደወረድን ተሰለፉ ብሎ አሰለፈን። ከዚያም ኢትዮጵያውያን ናችሁ ብሎ ጠየቀን። አዎን አልን። ሁላችሁም መጣችሁ ወይ ብሎ ጠየቀን። አዎን አልን። ከዚያም በእናንተ ላይ የተፈጸመው ተግባር የኤርትራ መንግስት የሚያውቀው ነገር አይደለም። የኤርትራ መንግስት ስለ ጉዳዩ እንደሰማ ስለ እናንተ ጉዳይ ሲነጋገር ቆይቷል። አሁን ወደ ሀገራችሁ ትመለሳላችሁ አለን።
አቶ ማዕዛው ጌጤም በአማርኛ እንደተናገሩ አቶ ሀብታይ ጠቁሟል።
ማዕዛው ጌጤውን ተዛሪቡ በአማርኛ በቃ ስህተት ይነሩት ካሄዳ ስህተት ስለዝ ነበረ።
አቶ ማዕዛ ጌጤ በአማርኛ ተናገረ፣ ስህተት ነበር የተሰራው፣ በዛ መልክ መስራት የለበትምና አሁን ወደ ሀገራችሁ ትመለሳላችሁ አለን። ከዚያም ማታ በመኪና ወደ ኡምኒ ሀጀር ወሰዱን። እዛ አድረን ሌሊት 10 ሰዓት ላይ ሱዳን ግዛት ውስጥ ወደሚገኝ ሃንዳይት ሸኝተው ለቀቁንና የሱዳን ሰራዊት ተረከበን። ማንነታችንን ከጠየቁ በኋላም ወደ ሱዳን መንግስት መስሪያ ቤት ወሰዱን። ከዚያም ከኢትዮጵያ መንግስት ጋር ተነጋገሩ መሰለኝ፣ በጀልባ አሸጋገሩን፣ የእኛዎቹ ተቀበሉን።
በአሁኑ ወቅት ከኤርትራ ወደ ሀገራቸው የተመለሱት ሰዎች ሑመራ እንደሚገኙ አቶ ሀብታይ ገብረ ገልጸዋል።
የኬንያ ፕሬዝዳንት ኡሁሩ ኬንያታ 10,000 ተጨማሪ የፖሊስ ኃይል ምልመላ እንዲደረግ ውሳኔ አሳለፉ። ፕሬዝዳንቱ ይህን የተናገሩት በትናንትናው ዕለት ከ1900 በላይ የሚሆኑ አዲስ የፖሊስ አባላትን በእምባክሲ ባስመረቁበት ወቅት ነው። ኬንያ አብዛኛውን ጊዜ በተለይም በአሸባሪው ቡድን አልሻባብ ጥቃት የሚሰነዘርባት መሆኑን አስታውሰው ኬንያውያንን ከጽንፈኞችና ከተለያዩ ወንጀለኞች ለመጠበቅ የሀገሪቱን የፖሊስ ኃይል ቁጥር ከፍ ለማድረግ የመንግስታቸው ዓላማ መሆኑንም ጨምረው ተናግረዋል። ገልሞ ዳዊት ዜናውን አድርሶናል።
የኬንያን ጸጥታ ጉዳይን በማስመልከት የሀገሪቱ ፕሬዚዳንት ኡሁሩ ኬንያታ ተጨማሪ 10,000 አዲስ የፖሊስ ኃይል ምልመላ እንዲደረግ ውሳኔ አስተላለፉ። በትላንትናው ዕለት በናይሮቢ ኤምባሲ 1976 አዲስ የፖሊስ ኃይልን ባስመረቁበት ወቅት ፕሬዚዳንቱ እንደተናገሩት የኬንያን የጸጥታ ችግር ለመፍታት የሀገሪቱ ሕግ አስፈጻሚ ዋነኛ አካል የሆኑትን የፖሊሶችን ቁጥር ከፍ ማድረግ ወሳኝ መሆኑ ጨምሮ አሳስበዋል። አሁን የተመረቁት ከ1900 በላይ አዲስ ፖሊሶችም ባለፈው ዓመት የተመለመሉት ሲሆኑ በሚመጣው ዓመት የካቲት ወር ላይ ተጨማሪ 10,000 ፖሊሶችን ማስመረቅ እንድንችል ትዕዛዝ አስተላልፌያለሁ ሲሉ ኬንያታ ተናግረዋል።
I have already given instructions that the process of recruiting a further 10,000
ተጨማሪ 10,000 ፖሊስ ኃይል ምልመላ በፍጥነት እንዲካሄድ ትዕዛዝ ሰጥቻለሁኝ። ምክንያቱም በሚቀጥለው ዓመት የካቲት ወር ሌላ 10,000 ተጨማሪ የፖሊስ አባላትን ማስመረቅ እንዲቻለን።
በተለይ ሀገሪቷ በጽንፈኛው ቡድን አልሸባብ ብዙ ጥቃቶች የሚሰነዘሩባት ሀገር መሆኑን ጠቅሰው ለዜጎቿ ደህንነት የፖሊስ ኃይል ቁጥርን ከፍ ማድረግ ወሳኝ ነው ብለዋል። ኬንያ በሚቀጥለው ዓመት ይህንን ካደረገች በየተባበሩት መንግስታት የተቀመጠውን የአንድ ፖሊስ ኃይልን ለ400 ሲቪሎች መስፈርትን የምታሟላ ሀገር ትሆናለች። በተጨማሪም ኬንያ በሚቀጥለው ዓመት በ2017 ሀገራዊ ምርጫ ለማድረግ መራጮችን በመመዝገብ ላይ ስትሆን ገና ሊመለመሉ ያሉ 10,000 አዲስ ፖሊሶችም ከምርጫ ጊዜው በማስቀደም እንደሚመረቁ ታውቋል። የኬንያ ፖሊስ በአገሪቱ ካሉ የሲቪል ሰርቪስ አካላት ውስጥ በተለይ በሙስና የሚታማ ሲሆን አንዳንድ ጊዜም በሀገሪቱ ዜጎች ላይ ህገወጥና ኢሰብአዊ የሆኑ እርምጃዎችን በመውሰዱ በአገሪቱ የሰብአዊ መብት ተሟጋች አካላት ሲከሰስ ይሰማል። በተለይ አልጀዚራ የተባለ የሚዲያ ኔትወርክ በ2014 ባሰራጨው ልዩ ዘገባው በኬንያ ፖሊስ ውስጥ ለግድያ ብቻ የሚቀጠሩ የፖሊስ አባላት መኖራቸውን ማጋለጡ የምታወስ ነው። እንደ ያነው ዘገባም በ2014 ብቻ በዋና ከተማዋ ናይሮቢ 127 ንጹሃን የኬንያ ዜጎች በአገሪቱ ፖሊስ ተገለዋል። ይህንን መረጃ የኬንያ መንግስት በጊዜው ውድቅ ማድረጉ የሚታወስ ሲሆን አዲስ የፖሊስ ኃይል ተመራቂዎችም በተለይ ከሙስናና ከተለያዩ ህገወጥ ትግበራ ራሳቸውን በማራቅ ህዝቡን እንዲያገለግሉ የኔ አስተዳደር በተቻለው መጠን መሰረታዊ ፍላጎታችን ለማሟላት በትጋት ይሰራል ሲሉ ኬንያታ ተናግረዋል።
My administration continues to work diligently to ensure that you are effectively
የኔ አስተዳደር እናንተ በትክክል ፍላጎታችሁ ተሟልቶ እንድትሰሩ ለማስቻል ሁሌም ተግቶ መስራቱን ይቀጥላል። እናንተ ኬንያን ለመጠበቅ ኃላፊነት እንዳለባችሁ ሁሉ የኔም መንግስት እናንተን ለመንከባከብ በርግጥ ኃላፊነት አለበት።
ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የመጨረሻው የትንታኔ ርዕስ ወደ ዩጋንዳ ይወስደናል። በዩጋንዳ የካቲት 10ን ፕሬዝደንታዊ ምርጫ አወዛጋቢ ውጤት ተከትሎ በሀገሪቱ የነገሰው ውጥረት እየናረ ባለበት በአሁኑ ወቅት ጉዳዩ ወደ ጠቅላይ ፍርድ ቤት ሊያመራ መሆኑ ተገልጿል። ኤሊዛቤት ፖላት ከካምፓላ ያደረሰችንን ዘገባ ዝርዝር አሉላ ከበደ ያቀርባል።
ከፕሬዝዳንታዊው ምርጫ ተፎካካሪዎች የአንዱ የአማማ ምንባባዚ ነገር ፈጅ ናቸው። በትላንትና ዕለት ከጊዜ ገደቡ ማብቂያ ጥቂት ደቂቃዎች ቀደም ብለው የክስ አቤቱታውን ለአገሪቱ ጠቅላይ ፍርድ ቤት ያስገቡት። አቤቱታው ጉቦን፣ የድምፅ መስጫ ቁሳቁሶች ከተመደበላቸው ጊዜ ዘግይቶ መድረስና የምርጫ ካርዶች አስቀድመው ከተለዩ በኋላ በኮረጆች ታጭቀው ተወስደዋል የሚለውን ጨምሮ 28 የተለያዩ ክሶችን ነው ተቃዋሚዎች ያቀረቡት። ሚስተር ምንባባዚ በብዙ ርቀት በሶስተኛነት ነው የምርጫ ውድድሩን ያጠናቀቁት። ይፋ በሆነው የምርጫ ውጤት መሰረትም ፕሬዚዳንት ዮሪ ሙሴቬኒ የ60% የመራጭ ድምፅ በማግኘት ያቺን አገር ለአምስተኛ ዙር ሊያስተዳደሩ አሸናፊ ተብለዋል። እርሳቸውን ተከትሎ በሁለተኛነት የጨረሱት ተቀናቃኛቸው ኪሳ ቤሲጄ የጊዜ ገደቡ ከመጠናቀቁ በፊት የክስ አቤቱታቸውን ለችሎቱ ማስገባት ግን አልቻሉም። ቡድናቸው እንደገለጠውም የጸጥታ ኃይሎች የፈጸሙባቸው ተደጋጋሚ እስር ቤሲጄ ቅሬታቸውን ያቀርቡ ዘንድ እድል አልፈጠረም። ባለፉት 15 ዓመታት ውስጥ በተካሄዱት ምርጫዎች የሙሴቬኒ ዋነኛ ተፎካካሪ ሆነው የቀረቡት ቤሲጄ እንደ አውሮፓውያን የዘመን አቆጣጠር በ2001 ዓ.ም.እና 2006 ዓ.ም. በተመሳሳይ ምርጫዎቹ ተጭበርብረዋል በሚል መክሰሳቸው ይታወሳል። በአሁኑም አቤቱታቸውን የጊዜ ገደቡ ከማብቃቱ በፊት ማስገባት የቻሉትን የሚስተር ምባባዚን ቡድን በማነጋገር ለችሎቱ የቀረበው ክስ አካል ለመሆን የመሞከር ሐሳብ እንዳላቸው ነው ፓርቲያቸው ያመለከተው። ሮበርት ኪሩንዳ በካምፓላ የሕግ አዋቂ ናቸው። ይሁንና ያ እንደታሰበው መሆን የሚችል አይመስለኝም ነው የሚሉት።
I don't think though that he will, because I think there have been two principal issues with his going to the court. In the first place, after 2006 he decided he'd never go back to that court.
ያ መሆን የሚችል አይመስለኝም ምክንያቱም ከርሳቸው የምርጫውን ውጤት ተቃውሞ ክስ ማቅረብ ጋር የተያዙ ሁለት አበይት ጉዳዮች አሉና ነው። አንደኛው እንደ አውሮፓውያን ዘመን አቆጣጠር ከ2006ቱ ምርጫና ክስ ወዲህ እንደርሳቸው አጠራርም ወደዚያ ችሎት ተመልሰው ላለመሄድ መወሰናቸው ነው። ሁለተኛው ምክንያት ከጃቸው ያጠለቁላቸው ግርሙቅ ነው። የሕግ አማካሪያቸውን አነጋግሬ ነበር። ሊያደርጉ የሚችሉትና የማይችሏቸውን ነገሮች በተመለከተ ፈተናዎቹ እርግጥና ተጨባጭ ናቸው። በእነኚህ ፈተናዎችም ሳቢያ ምን ማድረግ ይቻላል ከሚለው ድምዳሜ ላይ ደርሰዋል ይላሉ ኪሩንዳ። በሌላ በኩል ሚስተር ምባባዚ ካቀረቧቸው ቁጥራቸው ከሁለት ደርዘን በላይ ከሚሆኑ ክሶች አንዱ እንኳን ቢፈረድላቸው ግን የምርጫ ውጤት ውድቅ ሊሆንና በ30 ቀናት ውስጥም ሌላ ምርጫ መካሄድ ግድ ሊሆን ነው። እናም እንደ ውጤቱ ምንነት አሁን ችሎቱ የምርጫውን አሸናፊ ሌላነት እውን ሊያደርገው ይችላል። ይበንዲ እንዳለ ግን በዚያች ሀገር የሚንቀሳቀሱ ጋዜጠኞች ከፍ ያለ ጫና እየተደረገባቸው መሆኑ ተዘግቧል። በያዝነው ሳምንት ብቻ ለሁለተኛ ጊዜ የአገሬው ቴሌቪዥን ጣቢያዎች ፖሊስ ጋዜጠኞችን በተሽከርካሪ አሳፍሮ ሲወስድ የሚያሳይ ዘገባ በቀጥታ ስርጭታቸው ለመዘገብ ተገደዋል። የኡጋንዳ ጋዜጠኞች የሰብአዊ መብት ማህበሩ ሮበርት ሴምፓላ እንደሚሉት ግን ይህ የመንግስቱ አሰራር የጀመረው ምርጫው ከመካሄዱ ጥቂት ቀደም ብሎ ነው።
Since the campaign season started, we have recorded now over 80 incidents.
የምርጫ ዘመቻዎቹ መካሄድ ከጀመሩበት ጊዜ አንስቶ ከ80 በላይ የሚሆኑ በመገናኛ ብዙሃን መብትና ነጻነት ላይ የተነጣጠሩና የተቃጡ ጥሰቶችን መዝግበናል። አብዛኛውን በጸጥታ ኃይሎች በተለይም ደግሞ ከጦር ሰራዊቱ ጋር እጅና ጓንት ሆኖ በመስራት ላይ በሚገኘው በአገሪቱ ፖሊስ ነው የተፈጸሙት። አብዛኞቹም የጥቃቱ ሰለባዎች የተቃዋሚውን እንቅስቃሴ በመዘገብ ላይ የነበሩ ጋዜጠኞች ናቸው። በቅርቡም የቤሲጂን ጉዳይ ተከታትለው በመዘገብ ላይ በነበሩ ጋዜጠኞች ላይ የተቀነባበረና የጭካኔ እርምጃ ሲወስድ ተመልክተናል። በአራትና አምስት ቀናት ውስጥ ብቻ በጠቅላላው 17 ጋዜጠኞች ናቸው የዚህ ጥቃት ሰለባ የሆኑት ሲሉ ሴሴምፓላ አስረድተዋል። የኡጋንዳው ጠቅላይ ፍርድ ቤት የሚስተር ምባባዚን ጉዳይ በመጪው ሳምንት ይመለከታል ተብሎ ይጠበቃል። ብይን ለመስጠትም የ30 ቀናት ዕድሜ ይኖሩታል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበንን እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን። አሁን የሁለተኛው ክፍለ ጊዜ ቀዳሚ ዝግጅት ዲሞክራሲ በተግባር ቀደም ሲል በዜናችን እንደገለጥ ነው ሪፐብሊካኑ ቢሊየነር ዶናልድ ትራምፕ እና ዲሞክራቷ ሂለሪ ክሊንተን ትናንት ከ10 በላይ በሚሆኑ የዩናይትድ ስቴትስ ቁልፍ ክፍለ ግዛቶች በተካሄዱ ወሳኝ ቅድመ ምርጫዎች አሸንፈዋል። ውጤቱ ሁለቱ ተፎካካሪዎች ለፕሬዝዳንትነት በእጩነት ለመቅረብ የሚያስችላቸውን የየፓርቲያቸውን እውቅና ለማግኘት ከፍተኛ ጠቀሜታ አለው ተብሏል። ጂም መሎን ይህን ሱፐር ቲውስዴ በመባል የሚታወቀውን የትናንት ማክሰኞ ቅድመ ምርጫ ተከታትሏል። ሰሎሞን ክፍሌ ደግሞ ለምሽቱ ዲሞክራሲ በተግባር ፕሮግራሙ እንደሚከተለው አሰናድቶታል።
በ2016ቱ ፕሬዝደንታዊ ምርጫ ዘመቻ ትላንት ምሽት ለሪፐብሊካኑ ተወዳዳሪ ለዶናልድ ትራምፕ ታላቅ የድል ቀን ነበር። ትራምፕ ትላንት የተለያዩ ክፍለ ግዛቶችን ሕዝብ ድምፅ ያገኙ ሲሆን በሂደቱም ሪፐብሊካን ፓርቲያቸው ለፕሬዝደንትነት በእጩነት ሊያቀርባቸው የሚያስችለውን ታላቅ ምርታ አከናውነዋል። ለደጋፊዎቻቸው የድል ንግግር አሰምተዋል።
I'm a unifier. I know people are going to find that a little bit hard to believe, but believe me, I am a unifier. Once we get all
እኔ አንድነትን ለማምጣት የምችል ነኝ። ሰዎች ይህን ለማመን ትንሽ እንደሚያስቸግራቸው አውቃለሁ። ነገር ግን እመኑኝ፣ እኔ ህዝባችንን አንድ ማድረግ የምችል ሰው ነኝ። ይህንን ሁሉ ከፈጸመን በኋላ በአንድ ሰው ላይ ዘመቻ ማካሄድን እጀምራለሁ፣ ከሂላሪ ክሊንተን ጋር።
ሴናተር ቴድ ክሩዝ የሚወክሉትን ቴክሳስና ጎረቤቱን ኦክላሆማ አሸንፈዋል። እርሳቸውም ለደጋፊዎቻቸው ሲናገሩ ሌሎቹ በሪፐብሊካን ፓርቲ ውስጥ ለፕሬዝደንትነት በመወዳደር ላይ ያሉትን ዘመቻችሁን ትታችሁ ውጡና እኔ ብቻዬን ቢሊየነሩን ዶናልድ ትራምፕን ልቅጠም ሲሉ ጥሪ አቅርበዋል።
And after tonight, we have seen that our campaign is the only campaign that has beaten
ከዛሬ ማታ በኋላ ዘመቻችን ዶናልድ ትራምፕን ለማሸነፍ የቻለና ወደፊትም የሚችለው ብቸኛ ዘመቻ መሆኑን ለመገንዘብ ችለናል።
ሴናተር ማርኮ ሩቢዮ ትላንት ያሸነፉት በአንድ ክፍለ ግዛት ሚኔሶታ ብቻ ነው። ከዚያ በፊትም በተካሄዱ ቅድመ ምርጫዎች ብዙውን ጊዜ ወደ ኋላ ቀርተው ታይተዋል።
We are going to send the message that the party of Lincoln and Reagan and the presidency of the United States will never
የሊንከንና የሮናልድ ሬገን ፓርቲ እንዲሁም በዩናይትድ ስቴትስ ፕሬዝዳንቱ ስፍራ በምንም አይነት በፌዘኛ አርቲስት ሊያዝ እንደማይችል መልእክትና አስተላልፋለን።
ቱጃሩ ዶናልድ ትራምፕ ምንም እንኳ በእስካሁኑ የምረጡኝ ዘመቻ ድል ቢጎናጸፉም ታዲያ ከአንድ የቀድሞ የኩ ክላክስ ክላን መሪ የተቀበሉትን አይነት ድጋፍ ወደፊት አጠንክረው እንዲቃወሙ ከሪፐብሊካን የእንደራሴዎቹ ምክር ቤት መሪዎች ማስገንዘቢያ ደርሷቸዋል። ኩ ክላክስ ክላን በዩናይትድ ስቴትስ የሚታወቀው እንደ ዘረኛና ጸረ ሃይማኖት ቡድን ነው። አፈጉባኤ ፖል ራያን
If a person wants to be the nominee of the Republican Party, there can be no evasion and no games.
አንድ ለፕሬዝዳንትነት የሚወዳደር ሰው የሪፐብሊካን ፓርቲ ዕጩ መሆን ከፈለገ ምንም የተደበሰበሰና የጮሌነት ጨዋታ ሊጫወት እንደማይችል ግልጽ ነው። የራሱ ካልሆነ ማንኛውም ሐሳብ ከመይቀበል ቡድን የሚቀርብለት እንድጋፍ ውድቅ ማድረግ አለበት።
ከዲሞክራቲክ ፓርቲው በኩል ምሽቱ የተጠናቀቀው በሂለሪ ክሊንተን ከፍተኛ ድል ነው። በበርካታ ደቡባዊ ክፍለ ግዛቶች ማሸነፋቸውም የፓርቲያቸውን ለፕሬዝደንትነት ውክልና ያለ ተቀናቃይ ለማግኘት በሩን በስፋት ከፍቶላቸዋል። የምርጫ ዘመቻቸውን አንዳንድ ትኩረትም ከወዲሁ ወደ ሪፐብሊካን ፓርቲው ተወዳዳሪዎች ላይ አድርገዋል። ይህም በደጋፊዎቻቸው የድል ንግግር ላይ ተስተውሏል።
The stakes in this election have never been higher. And the rhetoric we're hearing on the other side.
በዚህ ምርጫ ወቅት የታዩ ስጋቶች ከመቼውም በበለጠ የናሩ ናቸው። ከዚያኛው ወገን የምንሰማቸው ንግግሮች ደግሞ እንዲህ እንደሆኑ የወረዱበት ጊዜ የለም። አሜሪካን በእኛና በእነርሱ ያሉ ለመከፋፈል የሚያደርጉት ሙከራ ስተት ነው። እኛም ሙከራቸው እንዲሰራ አንፈቅድም። አሜሪካን ወደ አንድነት እናምጣ፣ ክፍተቱን እንሙላ።
የቀድሞው ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ብቸኛው ዋና ተቀናቃኝ የቨርማንቱ ሴናተር በርኒ ሳንደርስ የግዛታቸውን ቨርማንት ጨምሮ በኦክላሆማ፣ ኮሎራዶ እና ሚኔሶታ አሸንፈዋል። በውድድሩ ለመቀጠልም ዝተዋል።
We are going to take our fight for economic justice, for social justice, for environmental
ለኢኮኖሚና ለማህበረሰባዊ ፍትህ እና ለአካባቢ ደህንነት ጥበቃ እንዲሁም ለዓለም ሰላም የምናካሄደውን ትግል በሁሉም የዩናይትድ ስቴትስ ክፍለ ግዛቶች እናደርሳለን።
ሁለቱ ፓርቲዎች ከሁለት ሳምንት በኋላ በሌሎች ትላልቅ የዩናይትድ ስቴትስ ክፍለ ግዛቶችም ይፈተናሉ። በመጪው ዓመት ዳር ወር ላይ ፕሬዝደንታዊ ምርጫ ከመካሄዱ በፊት ማለት ነው። ብዙ ሥራ ይጠብቃቸዋል። የትላንቱን ሱፐር ቱስዴይ ቅድመ ምርጫና ውጤቱን አስመልክቶ የፖለቲካ ሳይንስ ምሁር ግምገማ ሽተናል። በርግጥ የትላንት አሸናፊዎች ሂለሪ ክሊንተንና ዶናልድ ትራምፕ ለተዘገበው የየፓርቲያቸውን ውክልና ያገኙ ይሆን?
ሰለሞንን ለዝግጅቱ አመሰግናለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ስለ አድዋ ልዩ ዝግጅት አለን። ሙዚቃችን ምልክት ሰጪ ይመስለኛል። አዎ ዛሬ ካቲታ 3 ነው። የአድዋ ድል 120ኛው የሚከበርበት የሚታሰብበት ነው። ይሄ በዓል በኢትዮጵያ የአድዋ በዓል ተገቢውን ክብር አግኝቶ እየተከበረ ነው? በአድዋ ጦርነት የተገኘው ድልስ የማን ውጤት ነው? በእነዚህ ጥያቄዎች ዙሪያ ጽዮን የምታቀርባቸው ባለሙያ አሏት፣ ወደ ኋላ ነው። አሁን ከዚያ በፊት ግን የአዲስ አበባው ንጉሥ ያክሊሉ ይህን ታሪካዊ ቀን በተግባር ነው የምናከብረው ካሉ ሁለት ወጣቶች ጋር ተነጋግሯል። እነዚህ ሁለት ወጣቶች ሌሎች 10 ጨምረው ከአዲስ አበባ አድዋ የ46 ቀናት የእግር ጉዞ አድርገው በአሁኑ ሰዓት እዛው አድዋ ይገኛሉ። አባቶቻችን እናቶቻችን በእግራቸው ነው ቆንጥር ለቆንጥር ሄደው ድል ያመጡት ብለዋል። መኪና የለም፣ አውሮፕላን የለም። ያንን ለማሰብ ነው አድዋን ስናከብር ይሄን የእግር ጉዞ ያደረግ ነው ብለው አጫውተውታል። ቀጥል ንጉሴ።
ከታሪክ ማህደር ከነው ብቻ ሳይሆን ይገኛል ከነበር፣ ያውም ብዙ ታሪክ አሳማኝ ቁም ነገር። ትናንትን ረስተን ዛሬም ብቻ ካልን እንደው በቁም ቀሪ ታሪክ አልባ ትውልድ እንሆናለን። ስለዚህ አይበጀንምና በታሪክ መደህየት በጣም ያስፈልጋል። ያለፈውን ማየት፣ የዛሬን ለነገ ጠብቆ ማቆየት። የታሪክ ሰዎች ታሪካዊ ግዴታቸውን ለመወጣት ሲሉ የሚያውቁትን አካፍለውና ለራሳቸውም ሕያው የሆነ ታሪክ ሰርተው ለማለፍ ምንጊዜም ይጥራሉ። በተለይ በዚህ ወቅት እጅግ አድርገው ይተጋሉ። ከበደ ዘቀኛዝማች ሙላት ንጋት ይባላሉ። ከበደ ዘቀኛዝማች ሙላት ንጋት በዚህ በአድዋ ድል በዓል ዋዜማ የአድዋ ድልና ያስገኛቸው ውጤቶች በሚል ርዕስ አሳትመው ለንባብ ያበቁት የታሪክ ማስታወሻ ለዚህ ተጠቃሽ ነው። ከበደ ዘቀኛዝማች ሙላት በእጃቸው ከሚገኙ 4000 በላይ በታሪክ አጋጣሚ በእጃቸው ከሚገኙ ታሪካዊ ሰነዶች መካከል ለቅምሻ ያህል ነው ይህንን ማስታወሻ ያሳተሙት። ይኸው የታሪክ ማስታወሻ በልዩ ልዩ የፎቶግራፍ ቅርሶች እንዲሁም ደግሞ በልዩ ልዩ ምስሎች የተደገፈ በመሆኑ ከሌሎቹ መጽሐፍት ሁሉ እጅግ በጣም እጅግ ሲበዛ የተለየ ነው። የካቲት 23 ቀን 1888 ዓ.ም የዛሬ 120 ዓመቱን አድዋ ጦርነት ፍንትው አድርጎ የሚያሳየው ይኸው የታሪክ ማስታወሻ የጦርነቱን ሂደት ያስገኛቸውን ውጤቶችና ሌሎችንም በዝርዝር ያሳያል። የታሪክ ሰነዶችን በተጨባጭ ያስቀምጣል። የአድዋን ጦርነት አጀማመርና ፍጻሜውን ይተነትናል። ከዚያ ወዲህ በአጼዎቹ ዘመን የተከናወኑትን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና መንግስታዊ ስራዎችን ይገልጻል። በዚህም አዲሱ ትውልድ ስለአሁኑ ብቻ ሳይሆን ስላለፈውም ታሪኩ በበቂ ሁኔታ እንዲያውቅ ግንዛቤ ይሰጣል። ከተጨባጩ የታሪክ ማህደር መለስ ስንል ደግሞ አባቶቻችን አድዋ በእግራቸው እንደተጓዙ ይታወቃል። ወጣቶች የ46 ቀን እቅድ ይዘው ከዚህ ከአዲስ አበባ ከጣይቱ ሆቴል ተነስተው አሁን የት እንዳሉ ያጫውቱናል። ከእነሱ ጋር እንወያያለን። ራሳቸውን በማስተዋወቅ ይጀምራሉ።
ያሬድ ሹመቴ ይባላለው። የዚህ ጉዞ ላለፉት 3 ዓመታት በአስተባባሪነት እየሰራው ያለው ነኝ። ዘንድሮም አስተባባሪ ሆኜ ጉዞውን እያካሄድኩ ነው ያለሁት።
ኃይለ ማርቆስ ገብረ ማርያም ይባላለው። የዚህ የ3ኛ ዙር የአድዋ ተጓዥ ነኝ።
መቼ ነው እንዴት ነው የተነሳችሁት? እስቲ ባጭሩ ስንት ቀን ፈጀባችሁ? ባጭሩ ግለጽልኝ ያሬድ።
ጉዞውን የጀመርነው ጥር 9 ቀን ነው። በአጠቃላይ ሲቆጠር እስከ ዛሬዋ ቀን ድረስ 46 ቀናት ነው የፈጀው። በድል የተጠናቀቀው ጉዞ ነው።
ምን ያስቸገራችሁ ነገር ነበር? መንገድ ላይ የተቸገራችሁበት?
በዚህ ጉዞ ላይ ትንሽ አስቸጋሪ የሆነው ዘንድሮ ካለፉት 2 ዓመታት የዘንድሮ 3ኛው ዓመት በተለይ በአየር ንብረት ለውጡ ምክንያት ብዙ ቦታዎች የቅዝቃዜና የሙቀት ሁኔታዎች በጣም ተለያይተው በመሆኑ ብዙ ተጓዦቻችን ህመም ላይ ነበሩ። በመጨረሻ ግን ሁሉም በጤንነት መድረስ ችሏል።
ስንት ናችሁ ወጣቶቹ?
አጠቃላይ በዘንድሮ ጉዞ የተሳተፉ 12 ተጓዦች ናቸው። 2 ሴቶች አሉ። የ10 ወንድ ግምት ያላቸው።
እንዴት
ጥንካሬ ነው! ይበልጡናል እኮ
ጥንካሬ። አዎ።
በመጨረሻው ግን የሶሎዳ ተራራ ናት ላይ ወጥቶ የመጨረሻውን ክብር ለማስቀመጥና ሰንደቁን ለመስቀል 120 ሰዎች በጥቅሉ ተሳትፈዋል። የተለያዩ ከአዲስ አበባ በጣም በርካታ ሰዎች ነው የመጡት። የጉ
ጉዞ አድዋ አንድ ተሳታፊዎች፣ ጉዞ አድዋ ሁለት ተሳታፊዎች፣ ከአክሱም ከዚህ አካባቢና በአጠቃላይ ከአዲስ አበባም ጭምር በተለያዩ የትራንስፖርት አገልግሎቶች እየተሳፈሩ ሰዎች የተለያዩ ትልልቅ የንግስ በዓላት መጥተው ይህን በዓል ማክበር ችሏል።
ኃይለ ማርቆስ ገብረ ማርያም፣ እንደው የህዝቡ አቀባበል እንዴት ነበረ ስትመጡ? እስቲ ባጭሩ ግለጽልኝ።
በምንሄድበት ቦታ ሁሉ ጥሩ መስተንግዶና ጥሩ ፊት ነው የምንመለከተው። የጉዞ አስተባባሪያችን ያሬድ ሹመቴ ከፊት እየቀደመ አንዳንድ ነገሮችን መስተካከል ያለባቸውን ነገሮች ለእኛ አስፈላጊ የሚሆን ነገሮችን ኢንፎርሜሽን ይሰጣል። የሚስተካከሉ ነገሮችን ያስተካክላል። በአረፍንበት ቦታ የምናገኛቸው ኢትዮጵያውያን በተለየ ሁኔታ የተለየ አቀባበልና መስተንግዶ ነው የሚያደርጉልን። ባህልና ቱሪዝም ሰራተኞች ውጫሌ እንደዚሁ ልዩ መስተንግዶ ማረፊያችንም እስከ ምግባችን ድረስ ሁሉ አስተካክለው ከዛ በኋላ ኮረም ስንገባ ማይጨውም ስንገባ የራያ ቢራ አክሲዮን ማህበር እንደዚሁ ሆቴሉም እንደገና ደግሞ ምግባችንም በቃ የተለየ ደረጃ የጠበቀ ሆቴል ነው እንትን የሚሉን። በምሽብን አካባቢ ሁሉ ማደሪያ ፈልገን በምንጠይቅበት ጊዜ ያላቸው መኝታ ቦታ ለቀው እነሱ ወደሆነ ቦታ እየተጠጉ ለእናንተ ያልሆነ በሚል በኦሮሚያም ስናልፍ በአማራም ክልል ትግራይ ክልልም ስንገባ ሁሉም የተለየ መስተንግዶ ነበር የሚያደርጉልን። በኢትዮጵያዊነቴ የኮራውበት ጊዜ ነው እና በጣም ደስተኛ ነኝ።
ይሄ ነገር ያሬድ፣ በመንግስት ደረጃ ምናልባትም በባህል ሚኒስቴር ደረጃ የታወቀ ነው? በምትሄዱበት ጊዜስ አንዳንድ ችግር ደብዳቤ ይዛችኋለሁ? ወዴት ነው የምትሄዱት? ለምንድን ነው የምትሄዱት የሚል ጥያቄ አላጋጠማችሁም? እንደው ሰተት ብላችሁ ነው አድዋ የደረሳችሁት?
በሀገራችን ውስጥ በጣም ትልልቅ የሚባሉት ክልሎች የአማራ፣ የትግራይና የኦሮሚያ ክልልን አቆራርጠን ነው የምንሄደው። ከአዲስ አበባ ስንወጣ መጀመሪያ የምናገኘው የኦሮሚያን ክልል ነው። ከዛ በመቀጠል የአማራ ክልል፣ ከዛ ደግሞ የትግራይ ክልል ነው የምናገኘው። እነዚህ ቦታዎች በሙሉ ወረቀት ሳይዙ በዚህ አይነት ሁኔታ በአጀብ በቁጥር ብዛት በተመሳሳይ አልባሳትና በተለያዩ ሀሳብ ገላጭ ምልክቶች ይዞ ለመንቀሳቀስ እንዲሁ ዝም ብሎ ብድግ ብሎ ማድረግ አይቻልም። ይሄን ደግሞ ለማድረግ ህጋዊ ፍቃድ ያስፈልጋል። ህጋዊ ፍቃዱን ደግሞ ለመስጠት ባህልና ቱሪዝም ቢሮ በዚህ ላይ ትልቅ ትብብር አድርጎልናል። ያው ፍቃድ በመስጠት ማለት ነው። ከዛ ያለፈ ምንም አይነት ትብብር አላደረጉልንም፣ እኛም አንጠብቅም። ግን ይሄን በማድረጋቸው በጣም ምስጋና አለን ለነሱ።
ስለዚህ ምንም ችግር አልነበረም ማለት ነው። ቅድምም ኃይለ ማርቆስ ገልጾታል።
በየቦታዎች ላይ ብዙ የመንግስት ኃላፊዎች ያስቆማሉ። ማናችሁ? ምንድን ናችሁ? ወዴት ነው የምትሄዱት? የሚል ጥያቄ ይጠይቃሉ። ከምንም በላይ ትልልቅ ጥያቄዎች የሚነሱት የያዝነው ባንዲራ አረንጓዴ፣ ቢጫ፣ ቀይ ከመሆኑ በተጨማሪ የፌዴራል መንግስቱ አርማ ውስጡ ያካተተ መሆኑን በተደጋጋሚ ይጠየቃል። እኛም ያንን ነው አድርገን የሄድ ነው። ፍላጎታችን በእርግጥ በወቅቱ የዛሬ 120 ዓመት አድዋ ዘማቾች በሚሄዱበት ጊዜ የሄዱትን ባንዲራ ይዞ የመሄድ ፍላጎት አለን። ነገር ግን በህግ የተከለከለ በመሆኑ ያንን አይነት ቅርጽ ይዘን መሄድ አልቻልንም። እንፈልገዋለን ወደዛም ወደ ድሮ ወደ ቀደመው ነገር መመለስ። ከዚህ ውጪ ሁሉም ቦታዎች ጥያቄዎች አሉ። መልስ የሚሰጥልን እጃችን ላይ ያለው ደብዳቤ ነው ማለት ነው።
ወጫችሁን በተመለከተስ እንዴት ነው? ከግል ከኪሳችሁ ነው? ስፖንሰር ያደረጉ ድርጅቶች አሉ? ኃይለ ማርቆስ፣
አቶ ዳዊት ገብረ እግዚአብሔር የሚባሉ ኢንቨስተር አሉ። እሳቸው ወጫችንን ሸፍነው ከኪሳችን የምናወጣው ምንም ነገር የለም። ለመኝታ የሚሆን ለምግብ ምንም ነገር የለም። በተጨማሪ እኛ በፍላጎታችን የጾምና አባቶቻችን ስንቃጥር አካባቢ ሲደርሱ ያጋጠማቸውን የእህል አቅርቦት ችግር በእለቱ ያንን ለማስታወስ በግላችን በየመንደሩ ገብተን ከጾምን በኋላ ለምነን ከመብላትና ለምነን ከማደር ማደሪያ ከመፈለግ ውጭ ሌላውን ነገር በሙሉ እሳቸው ናቸው የሚሸፍኑት። እየቀደመ ደግሞ ያሬድ ሹመቴ እያንዳንዱን ነገር ያስተካክላል። ምንም ያጋጠመን ችግርና ፈታኝ ነገር በዚህ በልኩ የለም።
ያሬድ፣ ምን ይመስል ነበር? እንደው ዛሬ እንግዲህ በዓሉ ላይ እዛው ተገኝታቸዋል፣ አክብራቸዋል። እስቲ እንደው የበዓሉን ገጽታ በአጭሩ ግለጽልንና በዚሁ እናብቃ።
ይሄ በዓል በዛሬው ዕለት በጣም በልዩ ሁኔታ ነው አድዋ ላይ የተከበረው። ላለፉት 3 ዓመታት ልዩ በዓል ስሜት እየተፈጠረ ነው። ብዙ ሰዎች ከአዲስ አበባ እንደ ንግስ በዓል ከተለያዩም አካባቢዎች እየመጡ አድዋ ላይ ማክበር እንደ ባህል እየሆነ መጥቷል። ዛሬ በጣም በደማቅ ሁኔታ ተከብሯል። አዲስ አበባም ቢሆን በፊት ከነበሩ በዓላት በሙሉ ደማቅ መሆኑን እየሰማን ነው። እዚህ አድዋ ያለው ደግሞ የበለጠ ስሜት የሚሰጠው ጀግኖች አባቶቻችን በተዋጉበት ይህንን ትልቅ ድል ባመጡበት ቦታ ላይ እንግዲህ ዋናው የነጻነት የአፍሪካውያን የነጻነት ማማ የሆነው የአድዋ ቦታ ላይ የማክበር ባህል እንግዲህ እየተጀመረ ነው። በጣም በልዩ ስሜትና በተለየ ድምቀት ነው ይሄ በዓል እየተከበረ ያለው።
ያሬድ ሹመቴ እንዲሁም ደግሞ ኃይለ ማርቆስ ገብረ ማርያም ለጊዜያችሁ አመሰግናለሁ። በጣም መልካም በዓል።
መልካም በዓል። በጣም አመሰግናለሁ። እንኳን አደረሳችሁ። እግዚአብሔር ይስጥልን።
ንጉሥ ያክሊሉን እኛም እናመሰግናለን። የአድዋ በዓል በኢትዮጵያ ተገቢው ክብር ተሰጥቶት እየተከበረ ነው ወይ? በአድዋ ጦርነት የተገኘው ድልስ የማን ውጤት ነው? ቀደም ሲል እንዳስተዋወቅ ነው ባልደረባችን ጽዮን ግርማ እነዚህን ጥያቄዎች ይዛ የታሪክ ባለሙያዎችን አነጋግራለች። ወደ ዝግጅቱ እንለፍ። የሰው ልጅ
ዛሬ የካቲት 23 ቀን 2008 ዓ.ም ልክ የዛሬ 120 ዓመት አድዋ ላይ ኢትዮጵያውያን ሁሉ ባንድነት ሆነው የኢጣሊያን ጦር መክተው ሀገሪቷን ከቅኝ ግዛት ያስለቀቁበት ዕለት ነው።
አድዋ በተለይም ለጥቁር ህዝቦች ድል ሆኖ የቀረበ በዓለም አቀፍ ደረጃ ለነጻነት ለሚታገሉ ህዝቦች በሙሉ አንቀሳቃሽ የሆነ ድል ነው። የኢትዮጵያ አባቶቻችን እናቶቻችን የተሰዉበት ለሀገራቸው በአንድነት የሚያኮራ ለትውልድ የሚቆይ ድል የተጎናጸፉበትና ለእኛም ያስተላለፉልን ከፍተኛ ታሪክ ምልክት ነው።
በኖርዝ ካሮላይና ሴንትራል ዩኒቨርሲቲ የስዕል ኪነ ጥበብ መምህሩ ፕሮፌሰር አቻሜለህ ደበላ ናቸው። ኢትዮጵያውያኖች ከተለያዩ ግዛቶች በዘር ሳይለዩ በኢትዮጵያዊነታቸው ብቻ ሀገር ከሌለ ምንም ነገር እንደማይኖር የተገነዘቡ እናት አባቶቻችን በጀግንነት በአንድነት ተሰልፈው የተሳተፉበትና ድል የተጎናጸፉበት እንደሆነ ይናገራሉ።
በዓለም አቀፍ ደረጃ አውሮፓውያኖች በአፍሪካ ውስጥ በቅኝ ግዛት ሲገዟቸው የቆዩትን ያስደነገጡበት ከፍተኛ የኢትዮጵያውያን ድል ነው።
ስዊድን በሚገኘው ሎንድ ዩኒቨርሲቲ የታሪክና አርኪኦሎጂ ዶክትሬት ተማሪና ቀደም ሲል በአዲስ አበባ ዩኒቨርሲቲ በአርኪኦሎጂና ቅርስ አስተዳደር መምህር የነበሩት ቀሲስ መንግስቱ ጎበዜ ስለ አድዋ ድል እንዲህ ይላሉ።
ሀገርን ለመከላከል ከተከፈሉ የመስዋዕትነት ታሪኮቻችን ውስጥ አንዱ የአድዋ ጦርነት ነው።
የተከፈለውን መስዋዕትነት ተከፍሎ ለድል እንዲበቃ ያስቻለውም በኢትዮጵያውያን ዘንድ የነበረው ትልቅ የአንድነት የትብብርና የሀገር ፍቅር ስሜት እንደነበር ይናገራሉ። ሀገር የሚለው ለነሱ ትልቅ ትርጉም ነበረውም ይላሉ።
አጥንታቸው ዘልቆ በደም ስራቸው ውስጥ የሚገኝ ስሜት ነበር ሀገር ማለት።
የአድዋ ጦርነትና ድል የራሱ የሆነ ልዩ ባህሪያት ነበሩት የሚሉት ቀሲስ መንግስቱ፣
አንደኛው ድፍን ኢትዮጵያን ያማከለ ጦርነት መሆኑ ነው። በአድዋ ጦርነት የተከናወነው በብሔረሰብ ውክልና አይደለም፣ ኢትዮጵያ ውስጥ ወይም በሃይማኖት ጥሪ ተደርጎ አይደለም። በኢትዮጵያዊነት ኢትዮጵያን ከቀኝ ገዥ በመከላከል ጥሪ መንፈስ ነው። ስለዚህ በዚህ አቅጣጫ ኢትዮጵያውያን ከአራቱም አቅጣጫ ተሳትፈዋል።
ሰሞኑን በዩናይትድ ስቴትስ በሜሪላንድ ግዛት በሞንትጎመሪ አውራጃ ይህ በዓል በየዓመቱ የፈረንጆቹ መጋቢት ወር የአድዋ ድል ወር ተብሎ እንዲዘከር ወስኗል። አውራጃው ይህን ውሳኔ እንዲያሳልፍ ግፊት ያደረገው የኢትዮጵያዊነት ውርስና ቅርስ ማህበረሰብ ድርጅት ነው። የአድዋ ድል በዓል በኢትዮጵያስ ተገቢውን ክብርና ቦታ ተሰጥቶታል የሚለውን ጥያቄ ነበር በቀጣይ ያነሳሁት። በዓሉ በየዓመቱ አንድ ጊዜ ከመከበሩ ባለፈ ታሪክን መዝግቦ በማስቀመጥ አዲስ የሚፈጠረውንና ያለውን ወጣት ትውልድ ይህ ታሪክ በተገቢው መንገድ ሊያስታውስ በሚችልበት መልኩ ተከብሯል። በአዲስ አበባ ዩኒቨርሲቲ የታሪክና የኢትዮጵያ ስነ ጥበብ መምህር ለሆኑት አቶ አበባው አያሌው ያቀረብኩት ጥያቄ ነበር። በኢትዮጵያ ከቀዳማዊ ኃይለ ሥላሴ ዘመን ይልቅ በደርግ ዘመን የተሻለ ትኩረት እንደነበረው የተናገሩት አቶ አበባው በአሁኑ በኢህአዴግ ዘመን
ካለው ፖለቲካ አቋያ ስንወስደው ትልቅ ምስቅልቅል ውስጥ የገባን ይመስለናል። አንደኛ ኢትዮጵያ እንግዲህ አሁን ካለው የህገ መንግስት መርቀቅና መጽደቅ አቋያ ስናየው ሁሉም የራሱን ማጥበቅ የያዘ፣ ሁሉም የራሱን ወግ፣ የራሱን ታሪክ፣ የራሱን ድል እና ሌሎችንም ነገሮች ትኩረት እየሰጠ መጣ። አድዋ ስንል ግን ማንኛውም ብሔር ማንኛውም ሰው የተሳተፈበት ጦርነትና ውጊያ ነው። ለዚህ አይነት ነገር እኔ አይመለከተኝም። አይ ከሌ ደግሞ ይመለከቷል ከሌ አይመለከቷም ከሌ ጥሩ አስተዋጽኦ አድርጓል ከሌ ደግሞ ያነሰ አስተዋጽኦ አድርጓል ተብሎ መነሳትም የለበትም። ሌላው ደግሞ አድዋ ስንል ያችን የመጨረሻዋን በየካቲት 23 የተደረገችውን ጦርነት ብቻ አድርገን አንወሰድ። አድዋ ማለት በጣም ሰፊ ዘመቻ ነው። አድዋ ከአምባላጌ ይጀምራል። የጣሊያን ጦር አምባላጌ ሲመጣ በኮሎኔል እየተመራ ነው የመጣ። ያን የንቀት ምልክት ነበረ። ጄኔራሎቹ ከኋላ ናቸው። በአንድ ኮሎኔል የሚመራ ጦር የኢትዮጵያን ጦር ይደመስሳል ተብሎ ነው የመጣ። አምባላጌ ትልቅ ድል ነው። እዛም ራሱ ማክበር ያስፈልጋል። ያን አድዋን ብቻ አይደለም፣ ሁለተኛ የመቀሌው መቀሌ ለሶስት ሳምንታት ያክል እንግዲህ ኢትዮጵያን የጣሊያንን ጦር ከበው ሲያስጨንቁት ነበር። የመቀሌው ከበባም እንዳንድ ትልቅ መታሰቢያ ሊቀመጥለት መታሰብም ያለበት ነው። በቀሉ
አቶ አበባው ታሪክና ድል የሚገባውን ክብር እያገኘ አይደለም ለሚለው ሐሳባቸው እንደ ምሳሌ የሚጠቅሱት ጉዳይ አላቸው። ከሶስት ሳምንት በፊት ከመቀሌ ከተማ በላይ ባለ ኮረብታማ የሚገኘውን እንዳ ኢየሱስ ቤተክርስቲያን የማየት እድል እንደነበራቸው ገልጸው ስለ ሁኔታው ሲያስረዱ
እንዳ ኢየሱስ ከመቀሌ ከተማ በላይ ያለ ኮረብታ ነው በስተምስራቅ። እዛ ሁለት ነገሮች አሉ። አንደኛው ፎርቶ ዲ ጋሊያኖ የሚባለው ነው። ፎርቶ ዲ ጋሊያኖ የኮሎኔል ጋሊያኖ ጦር መሽጎ ለሶስት ሳምንት ከበባ የተደረገበት ነው። ከፎርቶ ዲ ጋሊያኖ በስተምስራቅ ደግሞ ትንሽ ልፍ ብሎ ምናልባት ወደ 300 ሜትር ቢሆን ነው እንዳ ኢየሱስ ቤተ ክርስቲያን አለ። ከዛ አልፎ ደግሞ እንደገና የጣሊያን መቃብር አለ። በመቀሌው ከበባ ጦርነት የሞቱት ሳይሆን በኋላ በ1928 እንደገና ሲያጠቁን ጣሊያኖች የሞቱት መቃብር ነው። ይሄ ነገር ብዙ ይናገራል እዛ ቦታ ሄዶ ለሚመለከተው ሰው። የጣሊያኖቹ መቃብር በስነ ስርዓት ተከብሮ የጣሊያን ሰንደቅ ዓላማ ተውለብልቦ ኢትዮጵያም የለበትም ያው በክብር የሄደ ሁሉ ጎብኚ ሰው ተመድቦለት ጣሊያኖቹ ራሳቸው ከፍለው ማለት ነው ይጎበኛል። ታጥሯል፣ በደንብ ተከብሮ በንጽህና ተይዟል። እንዳ ኢየሱስን ከሶስት ሳምንታት በፊት የመጎብኘት እድል አጋጥሞ ነበር። እንዳ ኢየሱስ ቤተ ክርስቲያን ፈርሷል። ይህን ቤተ ክርስቲያን ጣሊያን አላፈረሰው። ያኔ በመቀሌ ከበባ ወቅትም ኢትዮጵያውያንም በመድፍ አልመቱትም። ጣሊያኖችም አይ ይሄ የኢትዮጵያ እኮ እንትን ነው ብለው ምንም አላፈረሱትም። ግን አሁን በጣም አሳዛኝ ሁኔታ ላይ ነው ያለው። ምንድን ነው ቤተ ክርስቲያኑ ፈርሶ ቢያንስ የ800 ዓመት ታሪክ ያለው ቤተ ክርስቲያን ፈርሶ አዲስ ይሄ በስሚንቶ በብሎኬት ተጀምሯል። አዲሱ እስከሚገነባ በፈረሰው ቦታ ደግሞ ሌላ እንዳዳራሽ እንትን ብለዋል። ፎርቶ ዲ ጋላኖ ላይ ደግሞ እንደገና የምናየው በከፊል ፈርሷል። በከፊል ደግሞ የመለስ ፎቶግራፍ አይነት ነገር በትልቁ በጣም በትልቁ ተሰቅሎበታል።
የአድዋ ጦርነት የድል ውጤት የማን ነው? ለአቶ አበባው ያቀረብኩላቸው የመጨረሻ ጥያቄ ነበረ።
የሚኒሊክ ተታዋጅ ምንድን ነው የሚለው? ብርቱ ጠላት ተነስቶብኛል፣ ሃይማኖትህን የሚቀይር ሚስትህን የሚቀማ አገርህን የሚቀማ ነው አይደለም? ጉልበት ያለህ በጉልበትህ ዘምተህ ጦር ይዘህ ጋሻ ይዘህ ነፍት ይዘህ ጠመንጃ ይዘህ ነው። ጉልበት ኑሮህ ደግሞ ወስልትህ እንዳትቀር ነው። ጉልበት የሌለህ በጸሎትህ ነው። ይሄ አዋጅ ምንድን ነው የሚነግረን? እያንዳንዱ ለአድዋ ድል አስተዋጽኦ አድርጓል። ራስ መኮንን፣ ንጉሥ ተክለ ሃይማኖት፣ ራስ ሚካኤል፣ ራስ አሉላ እነዚህ ግዴታቸው ነው። መኳንንት ናቸው፣ መሳፍንት ናቸው። እና በነበረው ስርዓት ስራቸው ምንድን ነው? አገርን ከወራሪ መከላከል። ይሄ ነው ትልቁ ስራቸው። ግብር የሚከፈላቸው ለዚያ ነው። አህያ በመጫን ሊሆን ይችላል፣ በቅሎ በመጫን ሊሆን ይችላል፣ መድፍ በመጎተት ሊሆን ይችላል፣ ስንቅ በማቀበል ሊሆን ይችላል። ሌላው ደግሞ ሁሉም ይሄንም ጉልበት የሌለው ደግሞ ይኖራል፣ መነኩሴም ይኖራል። መነኩሴ አይዋጋም፣ ቄስ አለ፣ ቄስ አይዋጋም። በጸሎት ይረዳል፣ በጸሎት እርዳኝ ነው። ድሉ የማን ውጤት ነው ስንል ጦር መዞ አንድ የጣሊያን ደረት የወጋ ወታደር፣ ካፎቶ አውጥቶ አንድ የጣሊያን አንገት የቀላ ወታደር፣ በዚህ ዝመት ያንን ምታልኝ ያለ ባላምባራስም ይሁን ብላታም ይሁን ደጃዝማችም ይሁን ፊት አውራሪም ይሁን ራስ የዛ አመራር። ይህ ንጉሱ ደግሞ የኢትዮጵያ ሕዝብ እስካሁን አልበደልኩ የምትለው አዋጇ ላይ ያለችው በድየም ቢሆን ይቅር በለኝ የምትለዋ ይሄ ትልቅ ሞቢላይዜሽን ነው። አሁን ዘመን ያልተለመደ በኃይለ ሥላሴም ሰምተነው አናቅም ይቅርታ በድየህ ከሆነ ተብሎ፣ በደርግም ሰምተነው አናቅም፣ በአሁኑም ሰምተነው አናቅም። ትልቅ ጥበብ ነው ይሄ ከአጼ ምኒልክ የምንሰማው። ድሉ የማን ነው ቢባል የምኒልክ ጦር ከአዲስ አበባ ከአድዋ አደባባይ አሁን ከቤተ መንግስት ወደ አቧሪ መሄጃ ካለችው ተነስቶ ጀምሮ ሲዘምት ለአንድ አጋሰስ ወይ ለአንድ ፈረስ ሳር ያቀበለችን ሴትም ትልቅ ሚና ተጫውታለች።
አድማጮች ፕሮግራማችን በዚህ ተጠቃለለ። በድጋሜ መልካም ያደዋ በዓል ይሁንላችሁ። አሁን የትግርኛው ፕሮግራም ይቀጥላል። ¶¶